The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ህዳር 13 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ለሲዳማ ውሳኔ ህዝብ ድምፅ ከሰጡ መራጮች ውስጥ 98.5% ሻፌታን መምረጣቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል።
የሲዳማ በክልልነት መደራጀትን ሻፌታን የመረጠ ሰው ብዛት 2,225,249 ነው። በውጤቱም ሻፌታ የመረጠው 98.51% ሲሆን ጎጆን የመረጠው 1.48% ነው።
አቶ ውብሸት አየለ የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ ናቸው። ከውሳኔ ህዝቡ የቅድሚያ ውጤት አገላለጽ ስነ ስርዓት ላይ የተናገሩትን የሰማችሁት። ሙሉ ዘገባውን በአብይ ርዕስ ይዘናል።
የሲዳማን ህዝብ እንኳን ደስ ያላችሁ ላለው በሲዳማ ውስጥ የሚኖሩ አጠቃላይ ብሔር ብሔረሰቦች የህዝብን ጥያቄ በዲሞክራሲያዊ ስርዓት የለውጡ መንግስት ህገ መንግስቱን ተከትሎ የህዝቡ ጥያቄ መፍትሄ እንዲያገኝ በማድረጉ እጅግ በጣም ደስተኛ ነኝ። ቅድሚያ መመስገን ያለበት እግዚአብሔር ነው።
አቶ ሶሎሞን ላሌ የሲዳማ ዞን ምክር ቤት አፈ ጉባኤ ናቸው የሰማናቸው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል።
በዚህ ምሽት ከተለያዩ የሲዳማ አካባቢዎች እና ከምርጫ ቦርድም በተጠናቀሩ ዘገባዎች ላይ ዝርዝር ያሉ ዝግጅቶችን ይዘናል። በተጨማሪም ለጥያቄው መልስ ዝግጅት አለን። ከወሎ ዩኒቨርሲቲም የደረሰን የሰላም ዘገባ አለ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
ለሲዳማ ውሳኔ ህዝብ ድምፅ ከሰጡ መራጮች ውስጥ 98.5% ሻፌታን መምረጣቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በመራጭነት ከተመዘገቡ ከ2,280,000 በላይ መራጮች ውስጥ 99.86% ድምፅ መስጠታቸውንም ቦርዱ ባወጣው ጊዜያዊ ውጤት አስታውቋል። ቦርዱ ተግዳሮቶች ብሎ የገለጻቸው በምርጫው ሂደት ውስጥ መታረም የሚገባቸው ወደ አንድ ወገን ያደሉ ጉዳዮችና ትምህርት የሚሆኑ ጉዳዮችም እንደነበሩበት ተመልክቷል። ውሳኔ ህዝቡ በሀገሪቱ የዲሞክራሲ ስርዓት ግንባታ አንድ እርምጃ የተጓዘበት ነው ብሎ ቦርዱ እንደሚያምን አስታውቋል። ዝርዝሩን የያዘውን ዘገባ ከዜና በኋላ እናቀርባለን። የአፋር ክልል ገዢ ፓርቲ አብዴፓ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወሰነ። ኢህአዴግ በቅርቡ አንድ ሀገራዊ ፓርቲ ለመሆን መወሰኑና አጋር ፓርቲዎችም አባል እንዲሆኑ መወሰኑ ይታወሳል። አዲስ ቸኮል የአፋር ክልል የኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አነጋግሮ ተከታዩን ዘገባ ልኳል።
የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ በተለይ ለቪኦኤ እንዳስታወቁት የክልሉ ገዢ ፓርቲ አብዴፓ ከብልጽግና ፓርቲ ጋር ለመዋሃድ የወሰነው በሙሉ ድምጽ ነው።
ህዳር 11 የኢህአዴግ ምክር ቤት ያጸደቀውን የፓርቲዎች ውሳኔ በተመለከተ የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብዴፓ አስቸኳይ ጉባኤ ዛሬ ጠርቶ ነበረ። ኢህአዴግ ምክር ቤት ያጸደቀውን የኢትዮጵያ ብልጽግና ፓርቲ አባል ሆኖ እንዲቀጥል ፓርቲው በሙሉ ድምጽ ወስኗል ማለት ነው።
ውሳኔው ፓርቲው ለበርካታ ዓመታት የነበረበትን መገለል የሚያስቀር ነው ብለዋል አቶ አህመድ።
እኛ ቅልሃለሁ የሚል 27 ዓመታት የነበረው በተለይ በእነዚህ አጋር ፓርቲዎች እንደ ቅርጫ ተከፋፍለው አንዱ አንዱን ክልል ህገ መንግስቱ ለሁሉም እኩል መብት መስጠቱ እንዳለ ሆኖ ግን ገዢ ፓርቲ ሌላውን አጋር ብሎ እንደ ቅርጫ ተከፋፍለው ራሱን በራሱ የሚያሰምበት ሁኔታ አልነበረም እና ይሄ እነዚህ ታዳጊ ክልሎች ላይ ሰድረው ተጽዕኖም ነበረ። የራሳቸውን ድምጽ ለመሰማት ጥያቄዎችን ሲያነሱ ነበረ እና ያንን መነሻ በማድረግ ደግሞ ኢህአዴግ ሁሉም እኩል የሚሳተፍበት አንድ ውህድ ህብረ ብሔራዊ የሆነ ፓርቲ እንዲኖር ከሰጠው ውሳኔ በመነሳት ከ27 ዓመታት በኋላ የተመለሰልን ጥያቄን በመሆኑ አብዴፓም የኢትዮጵያ ብልጽግና ፓርቲ አባል ሆኖ ሊያስቀጥል የሚችለውን በሙሉ ድምጽ ነው ማለት ነው ይዛ ተጠለቀው።
በተያያዘ ዜና የሶማሌ ክልል ገዢ ፓርቲ በቅርቡ በዚሁ አጀንዳ ዙሪያ እንደሚመክር የክልሉ ፕሬዝዳንት አማካሪ ዶክተር ታጁዲን ለቪኦኤ አስታውቀዋል። ፓርቲው አስቀድሞ እንደወሰነ ተደርጎ የሚነገረው ስተት ነው ያሉት ዶክተር ታጁዲን በውደቱ ዙሪያ ባሉ ድሎችና ስጋቶች ላይ ግልጽ እየተካሄደ ውሳኔ ላይ ይደረሳል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ ውስጥ ከዋና ከተማዋ ከናይሮቢ በስተሰሜን ምዕራብ 350 ኪሎ ሜትር ርቀት ላይ በምትገኘው ዌስት ፖኮት ወረዳ ውስጥ በደረሰ ከባድ የመሬት መንሸራተት አደጋ 24 ሰዎች በጭቃናዳ ተወስደው መሞታቸው ተዘግቧል። ያለማቋረጥ በጣለው ዝናብ ምክንያት መሬቱ በተናደባቸው መንደሮች ከሞቱት ውስጥ የ12ቱ አስከሬኖች ተገኝተዋል። 7ቱ ልጆች እንደሆኑ ነው የወረዳው ኮሚሽነር አፖሎ ኦኬሎ የገለጹት። 2 ልጆች በህይወት እንደተገኙና ለሕክምና በአስቸኳይ ወደ ሐኪም ቤት መወሰዳቸውን ባለስልጣኑ ጨምረው ገልጸዋል። መንገዶችና ድልድዮች በጎርፍ በመፈራረሳቸው የተነሳ አደጋው በደረሰባቸው አካባቢዎች ፈጥኖ ለመድረስ የሚደረገው ጥረት እየተደናቀፈ እንደሆነ ተጠቁሟል። ተቺዎቻቸው የናይሉ ፑቲን የሚል ቅጽል ስም የሰጧቸው የግብፁ ፕሬዚደንት አብድል ፋታህ ኤልሲሲ ልጃቸውን ማህሙድን በወታደራዊ አታሼነት ወደ ሞስኮ በመላክ ከሩሲያ ጋር በፍጥነት እያጠናከሩት ያሉትን ግንኙነት ይበልጡን እያጠበቁ መሆኑን ከአካባቢው የወጡ ዘገባዎች አመለከቱ። የሩሲያ ባለስልጣናት ማህሙድ ኤልሲሲ ሞስኮ የመመደባቸው ዜና እንዳስደሰታቸው ተናግረዋል። የፕሬዚደንቱ ልጅ በወታደራዊ አታሼነት የተሾሙት ግብጽ ከሩሲያ የተራቀቁ የጦር አውሮፕላኖችን ለመግዛት ባላት እቅድ ምክንያት ከዋሽንግተን ጋር በግላጭ እየተቆራቆሰች በምትገኝበት በአሁኑ ወቅት መሆኑ ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ዛሬ በኢራቅ በድንገት ጉብኝት አድርገዋል። በምስጋና ቀን ታንክስጊቪንግ ዴይ መቃረቢያ ከዩናይትድ ስቴትስ ወታደሮች ጋር ለመገናኘት ከባለቤታቸው ካረን ፔንስ ጋር የተጓዙት ፔንስ ምዕራብ ኢራቅ የሚገኘው አልአሳድ አውሮፕላን ማረፊያ ከገቡ በኋላ ከሰራዊቱ ጋር የምስጋና ቀን በዓል እራት ተቋድሰዋል። ከኢራን ኩርዲስታን ክልል ፕሬዚደንትም ጋር ተነጋግረዋል። ቱርክ በምትቆጣጠረው የሰሜን ሶሪያ የድንበር ከተማ ውስጥ መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ 3 ሰዎች መገደላቸውን የቱርክ የመከላከያ ሚኒስቴር አስታወቀ። የሶሪያ የሰብአዊ መብት ተከታታይ የሚባለው ከብሪታንያ የሚንቀሳቀስ ቡድን በበኩሉ ታል ኦባይድ ከተማ ላይ በደረሰው ጥቃት የሞቱትን ሰዎች ቁጥር 9 ነው ብሏል። 4ቱ የአንድ ቤተሰብ አባላት እንደሆኑ ነው አክሎ የገለጸው። የቱርክ የመከላከያ ሚኒስቴር በመግለጫው ጥቃቱን ያደረሱት የሶሪያ ኩርድ ታጣቂዎች ናቸው ሲል ወንጅሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በተወካዮች ምክር ቤት ዲሞክራቶች የተከፈተባቸው ምርመራ የፖለቲካ ተቃዋሚዎቼ በመጪው ምርጫ እንዳላሸንፍ ሊያደናቅፉ አሁንም ከአስተዳደሬ ሊገለብጡኝ የያዙት ዘመቻ አካል ነው የሚለውን የቆየው ሙግታቸውን አፋፍመውታል። የተወካዮች ምክር ቤት ዲሞክራቶች ከዋይት ሀውስና ከሌሎችም ያስተዳደሩ ባለስልጣናት የምስክርነት ቃል ያደመጡበትን ሁለተኛ ሳምንት አጠናቀዋል። ፕሬዚደንት ትራምፕ በማግስቱ ማለትም ሐሙስ ተጠናቆ በማግስቱ ትናንትና ከፋክስ ቴሌቪዥን የዜና ፕሮግራም ጋር በቴሌፎን በቀጥታ ባደረጉት 1 ሰዓት ገደማ የፈጀ ቃለ መጠይቅ ዲሞክራቶቹን ወንጅለዋል። ዲሞክራቶች ከመጀመሪያው አንስተው ከምረጡኝ ዘመቻዬ ጀምረው ዘመቻ ከፍተውብኛል። በዚህ ሙከራቸው የቀደሙት ፕሬዚደንት ባራክ ኦባማ አስተዳደር እጅ ነበረበት የሚለውን ውንጀላቸውን ነው የደገሙት ፕሬዚደንቱ። 12 ከሚሆኑ እማኞች ቃል የተቀበሉት የምክር ቤቱ ዲሞክራቶች በመቀጠል ክሶችን የኢምፒችመንት ክሶችን እንደሚያረቁና ይህ የአውሮፓውያን አመት ከማብቃቱ አስቀድመው ድምጽ ሊያሰጡበት እንደሚችሉ ነው የሚጠበቀው። የዋይት ሀውስ ጽህፈት ቤት ሹም ሚክ ሙልቬኒ እና የብሔራዊ ጸጥታ አማካሪ የነበሩት ጆን ቦልተንን ጨምሮ የቀድሞና የአሁን ያስተዳደሩ ባለስልጣናት ለምርመራው ሂደት ከፍተኛ ቦታ የሚኖረው የምስክርነት ቃል ሊሰጡ እንደሚችሉ ይጠበቃል። የተወካዮች ምክር ቤት ዲሞክራቶች እንዲቀርቡ ጠይቀዋቸዋል። ይሁን እንጂ ሁለቱም የመቅረብ ግዴታ ያለብን መሆኑ በፍርድ ቤት ይወሰንልን ሲሉ አቤቱታ ማቅረባቸው ይታወቃል። በመጨረሻ ጦርነት ባመሳቀላት የየመን ዋና ዋና አካባቢዎች ሁከቱ በእጅጉ እንደቀነሰ በሀገሪቱ የተባበሩት መንግስታት ድርጅት ተወካይ ተናገሩ። የመንግስታቱ ድርጅት ልዩ ልዑክ ማርቲን ግሪፊት ለጸጥታ ምክር ቤቱ ባደረጉት ገለጻ ባለፉት ሁለት ሳምንታት ውስጥ በሳውዲ መራሽ ህብረት የሚካሄዱት የአየር ጥቃቶች በ80 ከመቶ እንደቀነሱ የሚገልጹ ሪፖርቶች ደርሰውናል ብለዋል። ሁቲ አማጽያን በአጎራባች ሳውዲ ላይ በሚሳይልና በድሮን የሚያደርሱት ጥቃትም ባለፉት ሁለት ወራት መቆሙን ነው የተባበሩት መንግስታቱ ድርጅት ልዑክ ያመለከቱት። አድማጮች፣ ለዚህ ሰዓት ያሰናዳነው ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዓለም ዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ህዳር 13 2012 ዓመተ ምህረት ምሽት ፕሮግራም ነው።
የኢትዮጵያ የሰብአዊ መብት ኮሚሽነር አቶ ዳንኤል በቀለ በሀገሪቱ የመብቶች ሁኔታዎች ላይ በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ።
የምርመራ ስራው በሚጠናቀቅበት ጊዜ በዚህ ጉዳዮች በቀጥታ ወይም በተዘዋዋሪ መንገድ ተሳትፎ አላቸው ወይም ነበራቸው የሚባሉ የጸጥታ ክፍል አካላት ካሉ ያንንም ለይተን ለማውጣት ምንም ወደኋላ አንልም።
ለጥያቄው መልስ ዝግጅት ላይ በዝርዝር ጠብቋቸው።
ወሎ ዩኒቨርሲቲ ወደ ሰላሙ ተመልሷል።
በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድልን እንጠይቃለን።
የወሎ ዩኒቨርሲቲ ተማሪን የሰማችሁት። ዝርዝር ዘገባውን ይዘናል።
አሁን ወደ መጀመሪያው ዘገባ እንዘልቃለን።
ለሲዳማ ህዝብ ውሳኔ ህዝብ ድምፅ ከሰጡ መራጮች ውስጥ 98.5 ከመቶ የሚሆኑት ሻፌታን መምረጣቸውን የኢትዮጵያ ብሔራዊ ምርጫ ቦርድ በቅድሚያ ባወጣው ሪፖርቱ አስታውቋል። የምርጫ ዘመቻችን በአብይ ርዕስና በመጽሔቱም ተይዟል፣ ይቀጥላል። በመራጭነት ከተመዘገቡት ከ2,280,000 በላይ መራጮች ውስጥ 99.86 ከመቶ ድምፅ መስጠታቸውንም የሲዳማን ውሳኔ ህዝብ የቅድሚያ ሪፖርት ያወጣው የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ተግዳሮቶች ብሎ የገለጣቸው በምርጫው ሂደት ውስጥ መታረም የሚገባቸው ወደ አንድ ወገን ያደሉ ጉዳዮችና ትምህርት የሚሆኑ ጉዳዮችም እንደነበሩ ተመልክቷል። ውሳኔ ህዝቡ በሀገሪቱ የዲሞክራሲ ሥርዓት ግንባታ አንድ እርምጃ የተጓዘበት ነው ብሎ ቦርዱ እንደሚያምንም ገልጧል። ዮናታን ዘብዴዎስ መግለጫው ላይ ተገኝቷል። ተከታዩን ዘገባ ከሐዋሳ አጠናቅሯል።
የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውሸት አየለም የሲዳማ ውሳኔ ህዝብ ግዛ ውጤት ዛሬ ማምሻውን በሐዋሳ ከተማ ኃይሌ ሪዞርት በሰጡት መግለጫ ይፋ አድርገዋል።
በዚህም መሰረት በአጠቃላይ ከተመዘገበው 2,280,147 መራጭ 2,277,063 ሰው ድምፁን ሰጥቷል። ይህም የምርጫ ቀን የድምፅ መስጠት ተሳትፎ 99.86 በመቶ መሆኑን ያሳያል። ሲዳማ በነባሩ ክልል ውስጥ እንዲደራጅ ጎጆ ምልክትን የመረጠ ሰው ብዛት 33,463 ሲሆን የሲዳማ በክልልነት መደራጀትን ሻፌታን የመረጠ ሰው ብዛት 2,225,249 ነው። በውጤቱም ሻፌታ የመረጠው 98.51% ሲሆን ጎጆን የመረጠው 1.48% ነው። በሂደቱ የዋጋ አልባ ድምፅ ቁጥር 18351 ነው። የኢፍድሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ 2 እና 3 ማንኛውም ብሔር ብሔረሰብ ወይም ህዝብ የራሱን ክልል የማቋቋም መብት አለው በማለት በሚደነግገው መሰረት የሲዳማ ህዝብ ውሳኔ ህጋዊና ሰላማዊ በሆነ መንገድ ተፈጽሟል።
ውሳኔ ህዝቡ ዜጎች መብታቸውን በሰላማዊ መንገድ ተግባራዊ ያደረጉበትና በአገሪቱ የዲሞክራሲ ግንባታ ስርዓት ውስጥ አንድ እርምጃ የተጓዘበት ነው ብሎ ቦርዱ እንደሚያምን አመልክቷል። አቶ ውብሸት ቦርዱ ትምህርት ወስዶበታል ያሏቸውን ጉዳዮች በጽሁፍ ባቀረቡት ሪፖርት አብራርተዋል።
የህግ ማዕቀፍ እንዲወጣ፣ የአነስተኛ ቡድኖች መብት ጥበቃ፣ የሀብት ክፍፍል፣ በቦርዱ የቀረበው ጥያቄ በክልል ምክር ቤት የተሰጠው ምላሽ መዘግየት፣ የህዝበ ውሳኔው ቅስቀሳ ሂደት የአንድን ወገን አማራጭ ብቻ የቀረበበት መሆኑና የህዝበ ውሳኔውን ሂደት እንዲታዘቡ የክልሉ መንግስት ወኪሎች እንዲመድብ በተደጋጋሚ ጥያቄ ቢቀርብለትም አለመመደቡ፣ የድምፅ መስጫ ጣቢያዎችን ለመወሰን የሚያስፈልገው የህዝብ ቁጥር የተሟላ መረጃ አለመኖር፣ በተወሰኑ የሐዋሳ ከተማን የገጠር አካባቢ ድምፅ መስጫ ጣቢያዎች የማይመለከታቸው ሰዎች መገኘት፣ በድምፅ ሰጪዎች ላይ በአንዳንድ ጣቢያዎች ተጽዕኖ የማሳደር ሁኔታ መታየት፣ በአንዳንድ ቦታዎች በድምፅ ሰጪዎች ብዛት ምክንያት የድምፅ መስጫ ጣቢያዎች መጨናነቅ መከሰቱ፣ በህዝበ ውሳኔው ውጤት አገላለጽ ላይ ከሐዋሳ ከተማና ከዞኑ መስተዳድር ተቋማት ኃላፊዎች በቦርዱ ይፋዊ መግለጫ ከመሰጡ በፊት አስቀድሞ የመገመት እና የመግለጽ ችግር መታየቱ፣ በአንዳንድ የድምፅ መስጫ ጣቢያዎች በህግ የተቀመጠውን የምርጫ ጣቢያ መክፈቻና መዝጊያ ሰዓት አለመጠበቅ እንደ ዋና ተግዳሮት የሚጠቀሱ ነው።
በምርጫ ሂደት ውስጥ መታረም የሚገባቸው ወደ አንድ ጎን ያደሉም ጉዳዮቹ እንደነበሩም ነው የቦርዱ ምክትል ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውጤቱን በተመለከተ ከጋዜጠኞች ለተነሱ ጥያቄ ምላሽ ሰጡ ተናገሩት።
ህዝበ ውሳኔው ሂደት ላይ በአንድ ወገን ብቻ የቀረበ ነበር ሀሳቡ የሚልና ጫና ተደርጓል የሚል ሁለት ሀሳብ አንድ ጋዜጠኛ ጠይቋል። ቅድም አንድ ጠያቂም ሲሉት እንደነበረው ቦርዱም ደጋግሞ ሲገልጽ እንደነበረው ይሄ ህዝበ ውሳኔ በአይነቱ ሌሎች በጣም ፉክክር የሚደረግባቸው ወገን ተለይቶ ክርክር ከሚደረግባቸው የምርጫ ሂደቶች የተለየ ነው። ከመነሻውም በተለይ በደቡብ ክልል በኩል ክልልነት ጥያቄ በዞን ምክር ቤት የተሰጠውን ራሱ ክልሉ የደቡብ ክልል ማለት ነው አጽድቆት ስለነበረ ነዋሪዎቹን ወይም መራጮቹን ከኛ ጋር ቆዩ ብለን ወጥተን መከራከር አስቸጋሪ ይሆንብናል ብሎ ለቦርዱ በመግለጹ የተነሳ ሁለት ወገን የሚከራከርበት ሆኖ አልወጣም። ያንን ክፍተት ለመሞከር ደግሞ የተለያዩ አካላት የሲቪል ማህበራት ፓርቲዎችም ቢሆኑ አስተዳደሩንም ጨምሮ ለዜጎች ይሄን ቢመርጡ የሚኖራቸው ጥቅም፣ ያን ቢመርጡ የሚኖራቸውን ጥቅም፣ ሊያጋጥማቸውንም የሚችለውን ችግር እንዲያስረዱ በሚል ቦርዱ ብዙ ጥረት ቢያደርግም በሲቪል ማህበራት በኩል ብዙ ተሳታፊ ባለመምጣቱ፣ በሲዳማ አስተዳደር በኩል ደግሞ ሊገኙ ባለመቻላቸው፣ ሲዳማ አካባቢ በሚንቀሳቀሱ ፓርቲዎችም ለመሳተፍ ፈቃደኛ ባለመሆናቸው ይህ አልተሳካም።
በቀጣይም ሲዳማ ክልል ሆኖ እንዲቀጥል ከህገ መንግስቱ ጋር በተያያዘ ምን ይደረጋል ለተባሉትም ሰብሳቢዋ የሚከተለው ምላሽ ሰጥተዋል።
በእርግጥ የህገ መንግስት አተረጓጎም ያው ራሱን የቻለ አካሄድ አለው። ይሄ ደግሞ ስልጣን የተሰጠው አካል አለ። ግን ከመግለጫችን እንደተመለከታችሁት በህገ መንግስቱ አንቀጽ 43 ስር ቀጥሎ የሚደረገው አንድን ክልል በክልልነት ጥያቄ ያቀረበን አካል በክልልነት ታውቆ ፌዴሬሽኑ እንዲቀላቀል የሚሟላ ይገባል ተብሎ ሶስተኛው ነጥብ ነው። አሁን ቀጣዩ ብለን ስለምናምን ሶስተኛው ነጥብ ደግሞ ተብሎ የተቀመጠው የቀደመው የክልል አስተዳደር ጥያቄውን ላቀረበው አካል የስልጣን ርክክቡን መፈጸም አለበት ይላል እና እሱ ይፈጸማል ብለን ነው በእኛ በኩል የምንጠብቀው። ያንን ሽግግር ደግሞ ፍጹም ሰላማዊ በሆነ መንገድ የደቡብ ክልል እና የሲዳማ አስተዳደር ያደርጉታል ብለን ነው የምንጠብቀው ማለት ነው። ያንን በመግለጫችን ላይ አመላክተናል።
ሲዳማ በክልል እንዲደራጅ እንሻለን በማለት የሻፈታን ምልክት የመረጡት 2,225,249 ወይም 98.51% ሲሆኑ አይ ከደቡብ ክልል ጋር ብንቆይ ይሻለን ነበር ያሉት ደግሞ 33,464 ወይም 1.48% መሆኑም ከውጤቱ ማወቅ ተችሏል። በመጨረሻም ይህ በመሆኑ በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ህዝባር ሜ ላይ በተቀመጠው መሰረት ህጋዊ ሂደቱን ተከትሎ ሲዳማ 10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ የሚደራጅ ይሆናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ።
የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ውብሸት አየለ በከትናንት በስቲያው የሲዳማ ውሳኔ ሕዝብ የቅድሚያ ውጤት ላይ የሰጡትን መግለጫና የቦርዱ ሰብሳቢ ብርቱካን ሚደቅሳ በሰጡት ጋዜጣዊ መግለጫ ላይ ተንተርሶ ከሐዋሳ ሪፖርተራችን ዮናታን ዘብዴዎስ ያጠናቀረውን ዘገባ ነበረ ያደመጣችሁት። አመሰግናለሁ ዮናታን። ወደ ተከታዩ ዘገባ እናልፋለን።
በውሳኔ ህዝቡ ላይ ያተኮሩ ዘገባዎቻችን ናቸው አሁንም የሚቀጥሉት። በሲዳማ የክልልነት ጥያቄ ላይ የተካሄደው ውሳኔ ህዝብ የኢትዮጵያ የዲሞክራሲ ስርዓት ግንባታ እየተሻሻለና የህዝቦች ጥያቄ በአግባቡ ምላሽ እያገኘ መሄዱን ያሳያል ሲሉ የዞኑ ምክር ቤት አፈ ጉባኤ ተናግረዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ለምርጫ ደግሞ ውሳኔ ህዝቡ በሰፊ ተሳትፎና በሰላማዊ ሁኔታ መካሄዱን አስታውቆ የተስተዋሉ ክፍተቶች ቢኖሩም ውጤቱን እስከ መቀየር የሚያደርሱ አይደሉም ብሏል። እስክንድር ፍሬው ዝርዝሩን ይዟል።
ኢትዮጵያ 10ኛውን ክልል እንደምታዋቅር ዛሬ ግልጽ ሆኗል። የህገ መንግስቱን አንቀጽ ማሻሻልን የግድ በሚያደርግ የህዝብ ውሳኔ ውጤት ሲዳማ ዞን 10ኛው የኢትዮጵያ ክልል ሆኖ መዋቀር የሚያስችለውን የህዝብ ውሳኔ ድምጽ ማግኘቱን ምርጫ ቦርድ ይፋ ያደረገው የመጀመሪያ ደረጃ ውጤት አመልክቷል። ሐምሌ 11 2010 ዓ.ም ይህንን ክልል የመሆን ጥያቄ ያቀረበው የሲዳማ ዞን ምክር ቤት ስብሰባ የተመራው በአፈ ጉባኤው አቶ ሰለሞን ላሌ ነበር። ውጤቱ ይፋ እንደተደረገ ያነጋገርኳቸው አቶ ሰለሞን ደስታቸውን አንጸባርቀዋል፣ ምስጋናም አቅርበዋል።
ኦ እግዚአብሔር ይመስገን፣ እጅግ በጣም በዚህ ሰዓት የላቀ ነው ደስታዬ። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ለዚህ ሁሉ ያበቃው እግዚአብሔር አምላክ ነው መጀመሪያ ምስጋና ማግኘት ያለበት። ቀጥሎ የሲዳማን ህዝብ እንኳን ደስ ያላችሁ እላለሁ። በሲዳማ ውስጥ የሚኖሩ አጠቃላይ ብሔር ብሔረሰቦች የህዝብን ጥያቄ በዲሞክራሲያዊ ስርዓት የለውጡ መንግስት ህገ መንግስቱን ተከትሎ የህዝቡ ጥያቄ መፍትሄ እንዲያገኝ በማድረጉ እጅግ በጣም ደስተኛ ነኝ። ቅድሚያ መመስገን ያለበት እግዚአብሔር ነው። ከዛ በመቀጠል የኢፌዴሪ መንግስት የለውጥ አመራሩን ከዚህ ጋር በማያያዝ ክቡር ዶክተር አብይ አህመድን እንዲሁም ደግሞ የክልሉ ምክር ቤት፣ የክልሉ ርዕሰ መስተዳድር እንዲሁም ደግሞ አጠቃላይ ይህንን ጉዳይ የመሩትን አመራሮች፣ የሲዳማ ከፍተኛ አመራሮች ሲዳማ ህዝብ ህገ መንግስታዊ መብቱን እንዲጎናጸፍ በርካታ ትግል ያደረጉ ወጣቶች አሉ፣ አመራሮች አሉ። እነዚህንም አመራሮች እንኳን ደስ አላችሁ። ዙንም ወጣቱንም በዚህ ጉዳይ ላይ ከፍተኛ ትግል መስዋዕት ያደረጉ ህይወታቸውን ያጡ ቀደም ሲል ለ130 ዓመታት ትግል በነበረ ጊዜ ህይወት ያጡ አሉ። እንደገና የታሰሩ የተሰደዱ አሉ። እንዲሁም ደግሞ በዚህ በለውጡ ዘመንም ራሱ በትግል መካከል ሰው ተጎድቷል። ይህም ጭምር በዚህ ሰዓት የታሰሩም አሉ። ይሄ ሁሉ የዚህ የትግል ውጤት ነውና የታሰሩትም እንኳን ደስ አላችሁ። ህዝባችንም በአጠቃላይ የሲዳማ ህዝብ እንኳን ደስ አለው። እንዲሁም ደግሞ የኢትዮጵያ ህዝብ በአጠቃላይ ኢትዮጵያ ብሔር ብሔረሰቦች ህገ መንግስታዊ ውሳኔ ስለሆነ የሀገራችን የዲሞክራሲ መስመር ግንባታው እየተሻሻለ በመሄዱና የህዝቦች ጥያቄ በዚህ መልኩ በአግባቡ ምላሽ እያገኙ መሄዳቸው እጅግ በጣም ፈርቀዳጅ ነው ብዬ ነው የምወስደው እና ከዚህ የተነሳ የኢትዮጵያ ህዝቦችም እንኳን ደስ አላችሁ ማለት ፈልጋለሁ።
አቶ ሰለሞን፣ ይሄ ምን ማለት ነው? አሁን ለሲዳማ ዞን ህዝብ ውጤቱ በዚህ መንገድ መሆኑ
ለሲዳማ በዋናነት ሲዳማ ህዝብ ጥያቄውን ምላሽ ያገኘበት ነው። ለበርካታ አመታት የለፋበትን ልፋት በዚህ በለውጡ ጊዜ ምላሽ ያገኘበት ነው። ከዚህ የተነሳ ጥያቄው የተመለሰለት ህዝብ ስለሆነ ከዚህ ከለውጡ መንግስት ጋር አሁንም ደግሞ እውቅና እያገኘ ያለው ብልጽግና ፓርቲ ጋር በመሆን የልማት ትግሉን ለማፋፋል ይህ አደረጃጀት ስልት ስለሆነ ይህንን አደረጃጀት በመከተል ውጤታማ የሆነ ልማት የማልማትና መልካም አስተዳደርንም ማሳለጥ አቅም የሚያገኝበት ከመሆኑ የተነሳ ትልቅ ስኬት ነው።
ቀጣዩ ሂደት ምንድን ነው? አሁን እንግዲህ ዛሬ ጊዜያዊ ውጤቱ ወይም የመጀመሪያ ደረጃ ውጤት ይፋ ተደረገ። እርግጥ አጠቃላይ ውጤቱም ይፋ ይደረጋል፣ ግን ከዚህ በኋላ የሚኖሩት ሂደቶች ምንድን ናቸው?
ያው ምርጫ ቦርድ የመጨረሻውን ውጤት በ17 በመርሃ ግብሩ መሰረት በ17
ያደርጋል ተብሎ ይጠበቃል። ህዳር 17
እሺ።
አዎ፣ ምርጫ ቦርዱ ይህንን ይፋ ካደረገ በኋላ በህገ መንግስቱ ላይ በተቀመጠው መሰረት የክልሉ ምክር ቤት ቀጥታ ለጠያቂው ብሔረሰብ ስልጣኑን ያስረክባል።
የደቡብ ክልል ምክር ቤት ለጠያቂው ለሲዳማ ዞን
መንግስቱ ላይ እንደተደነገገው መሰረት ለጠያቂው ብሔር ምክር ቤት ስልጣኑን ያስረክባል። ያንን ካስረከበ በኋላ ቀጥታ የሲዳማ ክልል መንግስት ወደ ማዋቀር ነው የሚገባው ማለት ነው።
ህዳር 10 ቀን የተካሄደውን የሲዳማ ህዝብ ወሳኔ የታዘበው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ባወጣው መግለጫ በሂደቱ የተስተዋሉ ጠንካራ ጎኖችንና ክፍተቶችን ዘርዝሯል። ከፍተኛ የመራጮች ተሳትፎ፣ ሰላማዊ የድምጽ አሰጣጥ ሂደትና የመሳሰሉት ጠንካራ ጎኖች ተብለው ከተጠቀሱት መካከል ናቸው። በብዙዎቹ የምርጫ ጣቢያዎች የተገኙት የአንድ ወገን ተወካዮች ብቻ መሆናቸው፣ የድምጽ አሰጣጥ ሚስጥራዊነት ያልተጠበቀባቸው አንዳንድ የምርጫ ጣቢያዎች ማጋጠማቸውና የመሳሰሉት ደግሞ ክፍተቶች በሚል ከተጠቀሱት መካከል ናቸው። የጥምረቱ ታዛቢዎች አስተባባሪ ብሌና ስራት ለአሜሪካ ድምጽ እንዳብራሩት ግን ክፍተቶቹ በህዝብ ወሳኔ ውጤት ላይ ተጽዕኖ የሚያደርሱ አይነት አይደሉም።
በእኛነት እነዚህ ነገሮች የምርጫውን ውጤት ይቀንሳሉ ብለን አናምንም። አንዳንዶቹ ለምሳሌ ክሪቲካል የነበረው የሴክሬት ባሎቱ በሚመለከት እሱን ኢሚዲየትሊ
ሚስጥራዊ ድምጽ መስጫን በሚመለከት
እሱ ወዲያው ሪፖርት አቅርበን ይስተካከል ተደርጓል። ይህናል በድምጽ ለውጥ ያመጣል ብለን አናምንም።
ስለዚህ በውጤቱ ላይ ተጽዕኖ ሊያሳድሩ የሚችሉ ክፍተቶች አልታዩም። ማስተማሪያ የሚሆኑ ክፍተቶች ብቻ ናቸው።
አዎ፣ በተለይ ለ2012 በብነር የምርጫ ዝግጅት አስፈጻሚ አካል ታዛቢውም ከህብረተሰቡም ሊታረሙ በሚችል ብለን ያነሳናቸው ነው እንጂ በውጤት ደረጃ ላይ ተጽዕኖ አልፈጠረም።
የሲዳማ ዞን ራሱን ችሎ እንደ ክልል መደራጀት የደቡብ ብሔር ብሔረሰቦችና ህዝቦች ክልል እንደ አንድ ሊቀጥል እንደማይችል አመላካች ነው። ደሂድን በቅርቡ ያስጠናው ጥናት እንዳመለከተው ከአንድነት ቀጥሎ ያለው አማራጭ ደቡብን ከ2-5 በሚደርሱ ክልሎች ማዋቀር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ክቡራትና ክቡራን አድማጮች፣ የምርጫ ጉዳይ የህዝብ ቀጥተኛ ጉዳይ ነው። የህዝብ ቀጥተኛ ድምፅ ነው። ውጤቱንም ሂደቱንም በተመለከተ ከባለሥልጣናትም ሆነ ከተንታኞች የሚሰጡ አስተያየቶችን ህዝብ በቀጥታ ማዳመጥ ይፈልጋል። በመሆኑም እባካችሁ በምትናገሩባቸው ቋንቋዎች በአማርኛ፣ በአፋን ኦሮሞ፣ በትግርኛ፣ በሌሎችም ስትናገሩ ባዕድ ቃላትን በተቻለ መጠን ከመቀላቀል እንድትቆጠቡልን ከአክብሮት ጋር እንጠይቃለን። የውሳኔ ህዝብ ሂደቱን በተለያዩ የሲዳማ ዞን አካባቢዎች ተገኝተው ሲዘግቡ ከሰነበቱ ሪፖርተሮቻችን አንዱ ዮናታን ዘብዴዎስ በይቅርታ ናኮር መልካ በሂደቱና በውጤቱም ላይ ሰውን ተዘዋውሮ አነጋግሯል። አዳምጡት።
ስሜ በሀገሩ በቀለ ይባላል። ዛሬ በተደረገው ምርጫ ገለጻና ውጤቱ ላይ በጣም ደስ ብሎኛል። በዚሁ አጋጣሚ የሲዳማን ህዝብ እንኳን ደስ አላችሁ፣ እንኳን እግዚአብሔር ለዚህ ቀን አበቃችሁ ለማለት እፈልጋለሁ። ድሮም የሲዳማ ህዝብ አቃፊ ነው። ማንንም ለይቶ ማንንም ጠልቶ አቅም ለወደፊትም እኛ አሁን ከእንግዲህ ክልል ሆነናልና ተደራጅተን አብረን ከኢትዮጵያ ካሉ ብሔር ብሔረሰቦች ብዙ ብሔረሰቦች ሲዳማ ዞን ውስጥ ይኖራሉና ለወደፊትም በፍቅር በመተሳሰብ በአንድነት አብረን እንቀጥላለን የሚለው ሀሳብ አለኝ። ቅሬታ የምንለው ብትል ለሲዳማ ህዝብ ብሎ የታገሉ ብዙ የሞቱ የሲዳማ ህዝብ 130 ዓመት ሙሉ በትግል ላይ ቆይተዋል። ያለ ጥፋታቸው ለሲዳማ ብቻ ብሎ ስለታገሉ ብዙ እጀቶቻችን ታስሮ አላባ ላይ ሐዋሳ ማረሚያ ላይ የተለያየ ማረሚያዎች ላይ የሚኖሩ እጀቶቻችን አሉ። ይሄን ደስታ አብሮ መካፈል አለባቸው። የታገሉት ለሲዳማ ህዝብ ብሎ ነውና በዚህ አጋጣሚ የበለጠ ደስታ መካፈል ያለብን በአስቸኳይ እነርሱ ይፈቱልን ነው ምለው።
ይሳቅ ዳንኤል ይባላለሁ። የሲዳማ ተወላጅ ነኝ። ብዙ ዘመናት አባቶቻችንና ወንድሞቻችን አንድ ላይ አልቆ ዛሬ በእኛ እድሜ በእኛ ደረጃ ዛሬ ይሄ መግለጫ በኢትዮጵያ የምርጫ ብሔራዊ ምርጫ ቦርድ ዛሬ ሲዳማ ራሱ ችሎ መደራጀት የተሰጠ መግለጫ ስለሰማው በጣም ዛሬ እንደተወለድኩ አድርጌ ነው የሚገመተው። በጣም ደስ ብሎኛል። የሲዳማ ህዝብ የደርግ ጊዜም የሌላ ብሔር ብሔረሰቦች ኢትዮጵያ ብሔር ብሔረሰቦች ጋር ኖሯል። የአድግ ጊዜም አብሮ ኖሯል። ነገ የበለጠ የበለጠ ይኖራል እንጂ የተለያየ ሐሳብ ይመጣል የሚል እምነት የለኝ። ይሄ መልእክት ማስተላለፈው መጨረሻ ሐሳቤ ከሁሉ እግዚአብሔር ይመስገን። ለምን የህዝቡ እንባ የሲዳማ ህዝባ እናቶች፣ እህቶች፣ የወንድሞች እንባ እግዚአብሔር ሰምቶ ዛሬ መልሱ ስለመለሰን ደስ ብሎኛል። ጨምር ደግሞ የሞላው ኢትዮጵያ ህዝብ እንኳን ደስ ያለን ይላለሁ።
ስላሸነፉ ደስ ብሎኛል። ግን ውድድር ሲባል ሁሉ ጊዜ ሁለት ነገሮች ተወዳድረው ነው የሚያሸንፉት። ከዚህ ውጭ በዘለለ የዛን ያክል ዲሞክራሲያዊ ነው ለማስባል ይከብዳል። ያው እንቅስቃሴዎቹ ስለ አንድ ነገር ብቻ ነበር፣ ወይም የክልሉን ጥያቄ የሚጠይቁ ሰዎች ብቻ ናቸው ቅስቀሳ ሲያደርጉ የነበሩት። ሌሎቹን ነገሮች አላየም። ስለዚህ ሰው ሳይወዳደር ማሸነፍ ይከብዳል። አንደኛ ህዝቡ ይወክለኛል የሚለውን ሰው ሰለክት አድርጎ መንቀሳቀስ አለበት። ማንም ተነስቶ እኔ ይሄን ህዝብ ወክላለሁ እኔ ምለውን ስሙ ምናምን ማለት ይከብዳል። ለኔተኛውም በህረሰብ በክልል የመደራጀት መብቱን ህገ መንግስታዊ ሆነ ነገር ሲያደርግ ፍትሃዊ የሆነ ውድድር ተደርጎ ቢሆን የተሻለ ነው። እንኳን ደስ አላችሁ ማለት ወዳለሁ ለሲዳማ ብሔረሰብ።
ስሜ አጸደ አየለ ባላለሁ። በሐዋሳ ከተማ ነው የምኖረው። ሁላችንንም እንኳን ደስ አላችሁ ላለሁ። ለዛሬ ቀን እግዚአብሔር ስላደረሰን እጅግ አርጌ በመጀመሪያ እግዚአብሔርን አመሰግናለሁ። እስከዛሬ ድረስ ሴቶች፣ አባቶች፣ እናቶች ሲሞቱበት ነበረ። ብዙ ትግል የተደረገበት ነው። ዛሬ ግን እግዚአብሔር ባለ ቀን ለዚህ ቀን እግዚአብሔር አድርሶን ለዛሬ ቀን ስላደረሰን እጅግ አርጌ እግዚአብሔርን አመሰግናለሁ። ማንንም የሚጠላ አይደለም፣ ማንንም የሚገፋ ሰው አይደለም ሲዳማ። ስለዚህ ከዚህ በኋላ እና እጅ ለእጅ ተያይዘን ሁላችንም እየሰራን አብረ አንዱ ለአንዱ በማሰብ እንኖራለን። አብረንን ያለነው ሁላችሁ ምንም አይነት ስጋት እንዳይኖራችሁ አንለያይም። አመሰግናለሁ።
ስሜ ኢሳያ ይባላለሁ። እንደምታውቁት ሲዳማ ህዝብ በጣም ተወዳጅና ፍቅር የሆነ ህዝብ ነው። የመጀመሪያ እግዚአብሔር የሚፈራ ህዝብ ነው። ቀጥሎ መንግስትን የሚያከብር ነው። ውስጥ ያለው እንግዳውም እንደዛው የሚያቅፍ ህዝብ ነው። የታገለው ትግል ዛሬ እልባት አግኝቷል። መንግስታችንም ለዚህ በመንግስታችን እንኮራለን። አዲሱ ጠቅላይ ሚኒስትር ዶክተር አብይም ደስ ያለ ማለት ይፈልጋሉ። ሀዋለ ደስ ይሄ ሞ ጠቅላይ ሚኒስትር ሻንኬ ዶክተር አብይን ሀዋለ ደስ ይሄ ደስ ይኖንኬ ባንጤ ሞ
ስሜ አስናቅ ያታረ እባላለሁ። ከጉጂ ዞን ነው መጣሁት። ከዛ ሀዋሳ ውስጥ አሁን ዛሬ የሬፈረንደም ውጤት ስለተናገረ በጣም ደስተኛ ነው። በጣም ደስ ብሎኛል። አሁን ድሮም ከደቡብ ብሔርና ብሔረሰቦች ውስጥ ነው የምናደረው። አሁንም ሲዳማ ክልል ስለሰጠን በጣም እጅግ እየመሰገነን አሁንም በዛው እንቀጥላለን። እንደ ድሮ ሆነን አንድነታችን ይዘን በጣም በልማትና በፍቅር እንቀጥላለን ማለት እንፈልጋለን።
ስሜ መልካም ይባላል። የተሰጠው ውጤት ነዋሪውን ወይንም የሲዳማን ብሔር ደስ አሰኝቷል። ከሌላ ብሔር የሆኑ ወገኖችን መብታቸውን የሚጠብቅበት በየትኛውም መስሪያ ቤት በሚገቡበት ጊዜ በተለያየ መንገድ በጤናማ መንገድ ማስተናገድ የሚቻልበት አስተዋጽኦን በማድረግ ህዝብ ማገልገል መቻል አለበት። ምርጫው አስመልክቶ የምርጫ ቅስቀሳው ይደረግ የነበረው በብዛት የሻፌታ ምርጫ ቅስቀሳ ነበር ሲደረግ የነበረው። ጎጆ በየትኛውም መንገድ እንቅስቃሴ ሲያደርግ የምርጫ ሂደቱን ተወዳዳሪ ሆኖ መቅረቡ ብዙ አልታየም። የምርጫ ወቅቱን በሚካሄድበት ጊዜ በተለያየ ምርጫ ጣቢያዎች ላይ አንዳንድ ሻፌታን ይምረጡ የሚል ከመንግስት አካላትም ሆነ እንደዚሁ ደግሞ ተደማጭ ናቸው ከሚባሉ ወገኖች ሲንጸባረቅ ተስተውሏል። ስለዚህ አንዳንድ የሚነቀፉ ነገሮች አሉ። በእርግጥ የሆነ ፍትሃዊ ነው አይደለም የሚለው ላይ ለመምጣት የሚያስደፍር ነገር ስላልነበረ ሁሉም ዝም ብሎ ያለፈበት ሁኔታ ነው ያለው። ለኔ ክልል መሰጠት አለመሰጠቱ ምንም ላይፈጥርልኝ ይችላል። ነገር ግን የክልል ጥያቄ ላለው ሰው ይሄ ደስታው ነው ብዬ አስባለሁ። ደስታቸውን እጋራለሁ። ደስታቸው ደስታዬ ነው።
ናኮር መልካን ለዘገባው እናመሰግናለን። ዘገባዎቻችን ይቀጥላሉ። የሲዳማ ህዝብ ውሳኔ ህዝብ ህገ መንግስታዊ ድንጋጌን ተግባራዊ ያደረገ ተስፋ ሰጭ እርምጃ እንደሆነ አንድ የፌዴራላዊ ዲሞክራሲያዊ አንድነት መድረክ አመራር አባል ገለጹ። በኢትዮጵያ አንድነት ላይም አሉታዊ አንድምታ እንደሌለው ተናግረዋል። መለስካቸው አምሃ ዝርዝሩን ይዟል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ የወቅቱ የሀገሪቱ ተጨባጭ ሁኔታ ላይ
የወሰዳቸውን አቋሞች ለጋዜጠኞች ይፋ ባደረገበት ጋዜጣዊ መግለጫ ላይ ከጋዜጠኞች ከተሰነዘሩ ጥያቄዎች መካከል አንዱ በሲዳማ ዞን ክልል በመሆን ጥያቄ ላይ ሰሞኑን የተከናወነውን ውሳኔ ሕዝብ የተመለከተ ነበረ። ጥያቄው የሲዳማ ዞን ውሳኔ ሕዝብ ውጤት በኢትዮጵያ የፖለቲካ ሁኔታ የሚያሳድረውን አንድምታ መድረክ እንዴት ይመዝነዋል የሚል ነበረ። የመድረክ አመራር አባል ፕሮፌሰር በየነ ጴጥሮስ ለጥያቄው መልስ ሰጥተዋል።
አንደኛ የሕገ መንግሥታዊ መብቶች ምናልባት ሰፋ ባለ ሁኔታ ተግባር ላይ ሲውሉ ማሳያ ነው። ሁሉም ነገር እንተውና ምክንያቱም ሕገ መንግሥቱ ይፈቅዳል ክልል መንግሥት ሆነ መብት መጠየቅ ይችላል የሚል ደረጃዎቹንም ያስቀምጣል። ይህ ስላማው ወይም ሕዝበ ውሳኔ ነገር ደረጃዎቹን ጠብቆ የመጣ ነው። ስለዚህ ላለፉት ስንት ዓመታት እንደሆን ሕገ መንግሥቱ ተጣሰ፣ ሕገ መንግሥቱን አክብሩ፣ ሕገ መንግሥቱን ረግጣችሁ ነው እያልን ነው አይደል የምኖር ነው። እስቲ አንዲት እንደው ሕገ መንግሥታዊ ተግባሩ እንኳን በአግባቡ ተፈጽሞ ማየቱ ለእኔ አንድ ተስፋ ነው።
ፕሮፌሰር በየነ አክለውም የሕዝበ ውሳኔ ውጤት ወደፊት አንዳንድ ችግሮችን ሊያስከትል ቢችልም በሀገሪቱ አንድነት ላይ ያመጣል የሚባለው አሉታዊ አንድምታ የሚሆን አይደለም ይላሉ።
የአንዱ ሕገ መንግሥታዊ መብት ተከብሮ ለሌላው ለምን አይከበርም የሚለው ተነስቶ መንግስትን ሪፍረንደሞችን በማካሄድ ብዙ ሚሊዮኖች እንዲያወጣ ሊያስገድድ የሚችል ሁኔታ ሊመጣ ይችላል። እኔ ከምሰማው አንዳንዶቹ ለእኛ ስለምን አይፈቅድም የሚል እንቅስቃሴ ማድረግ የጀመሩ እንዳለ አልፎ አልፎ ሰማለሁ። ይሄ ነው እንጂ ዋናው አንደኛ የኢትዮጵያዊነትን ኢትዮጵያ አንድነትን ያዳክማል እንዲሆናል የሚል እንድምታ እኔ አይታየኝም። ድሮ ዞን ይባል የነበረው አሁን ክልል ተባለ። ምን ልዩነት አለው? ባጀትም ሆነ የሰው ኃይሉ ምኑም ያው ነው። ግን እንደው ስም ለመጠራት ከሌሎቹ ክልል ከሚባሉት ጋር እኩል ለመጠራት ይጠቅማል። ይሄ እንግዲህ ቪዚቢሊቲ ጎልቶ የመታየት ነገርን ይጨምር እንደሆነ ነው እንጂ ከዛ ባለፈ ነገር እኔ እንዳለ ብዙም አይታየኝም። እና በእውነቱ ከሕገ መንግሥታዊ መብትን ተግባር ላይ ከማዋል አንጻር ይህንን በዚሁ መንፈስ መቀበል ነው። እኔ ከዚህ ያለፈ ችግሩ የሚፈጥር አይመስለኝም ነው ብሎ
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በወቅታዊ የሀገሪቱ ተጨባጭ ሁኔታ ላይ የወሰዳቸውን አቋሞች በተመለከተ ዘርዘር ያለ ዘገባ ሰኞ ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች፣ ከትናንትና በስቲያ በተካሄደው የሲዳማ ውሳኔ ሕዝብና የቅድሚያ ውጤት ላይ የተጠናቀሩ ዘገባዎችን ነበር እስካሁን ድረስ የተከታተላችሁት። ወደፊትም እንቀጥላለን፣ ሌሎችንም ሁኔታዎች እንደዚሁ እየተከታተልን ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። አሁንም ከዚህ የአየር ስርጭታችን በተጨማሪ አት ቪኦኤ አምሃሪክ ብላችሁ በፌስቡክ ላይቭ ዝግጅታችንን በቀጥታ መከታተል ትችላላችሁ። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን አንሸራሽሩ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጠይቁ ከፕሌይ ስቶር ወይም ከአፕ ስቶር አፓችንን በጭናችሁ በቀላሉ ዝግጅቶቻችንን ማዳመጥ ትችላላችሁ። እያስተናገድናችሁ ያለነው ሰሎሞን አባተና
ቆንጂት ታየናን።
ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሻኑ ኒክ ኢቫኖቭ በስቱዲዮ መሳሪያዎች ላይ ይገኛል። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውም እንደዚሁ መስመር ላይ ነች። ዝግጅታችን እስከ ምሽቱ ይቀጥላል። አብራችሁን ቆዩ። በወሎ ዩኒቨርሲቲ ሰላም ወርዷል። ተከታዩ ዘገባ ነው።
በወሎ ዩኒቨርሲቲ በተማሪዎች መካከል ተፈጥሮ የነበረው ግጭት በእርቅ መፈታቱ ተገልጿል። ሰላም በማውረዱ ስራ ውስጥ እናቶችና የሃይማኖት አባቶች መሳተፋቸው ታውቋል። ዩኒቨርሲቲዎችን የብጥብጥ ማዕከል ለማድረግ የሚንቀሳቀሱትን መንግስት እንዲቆጣጠር ተጠይቋል። መስፍን አራጌ ዝርዝሩን ይዟል።
ዩኒቨርሲቲው ለጊዜው አላወቅኩትም ባለው ምክንያት በተማሪዎች መካከል በተፈጠረ ግጭት የመማር ማስተማር ሂደቱ ከተቋረጠ አንድ ሳምንት ገደማ ሆኖታል። ችግሩ ከተፈጠረ ጊዜ አንስቶ የተጎዱትን በመንከባከብ ስጋት ውስጥ የገቡትን በማበረታታት ከግቢው ወጥተው የነበሩትንም በማስተናገድ ነገሮች ወደ ቀድሞ ይዞታቸው እንዲመለሱ ጥረት ሲደረግ ቆይቷል። ጥረቱ ከቀናት በኋላ ፍሬ አፍርቶ በኦሮሞና አማራ ተማሪዎች መካከል የተፈጠረው ውጥረት በእርቅ ትናንት ተፈቷል። ተማሪዎቹ ባወጡት ባለ 7 ነጥብ ያቋም መግለጫ ዩኒቨርሲቲዎችን የበጠበጠ ማዕከል በማድረግ ለንጹሃን ሞት ምክንያት የሆኑ አፍራሽ እንቅስቃሴዎችን አውግዘዋል። ለእንደዚህ አይነት ተግባራት መከሰት ምክንያት የሆኑ አካላትም በህግ ሊጠየቁልን ይገባል የሚል መልእክት አስተላልፈዋል።
እኛ የዩኒቨርሲቲ ተማሪዎች ዓለም አቀፍ እውቀታችን እንዲጎለብትና እንዲሰፋ በአእምሮ ልማት ላይ የማይነጥፍ ድጋፍን እንጂ በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድልን እንጠይቃለን።
የሁለቱም ብሔር ተማሪዎች የሚሉት አላቸው።
ቴዎድሮስ ይሁን ባላለው 3ኛ ዓመት የህግ ተማሪ እዚህ አገሪቱ ላይ በግጭት የሚተዳደሩ የገንዘብ ምንጫቸው ግጭት የሆነ የሰው ሞት መፈናቀል የሚያስደስታቸው በተለያዩ መንገዶች በተለይ ደግሞ ከአሁን ፖለቲክ ጀምሮ ዩኒቨርሲቲ ተማሪዎችን ህብረ ብሔራዊነት የሚታይባቸው ተቋማቶችን ለግጭት በማመቻቸት ለራሳቸው ፐርፐስ በማመቻቸት የሰው ህይወት የሚቀጥፉ አካላት አሉ። የድሃ ልጅ ተምሮ ራሱንም ቤተሰቡንም እንዳያስተዳድር የተለያየ ጥረት ሲደረግ ቆይቷል። እነዚህ መንግስትም ከዚህ ጋር በተያያዘ የህግ የበላይነትን ከማስፈን ይልቅ በሆደ ሰፊነት አጥፊዎች በብሔራቸው እየተደበቁ ቆይተዋል።
አቡ ደምስ ይባላሉ። የሁለተኛ ዓመት ቋንቋ ተማሪ ነኝ። ሆስፒታል የተኙ የቆሰሉ ነበሩ። እነሱን ከጎናቸው ሆኑ ቤተሰቦቻቸው ሳይደርሱላቸው የዚህ አካባቢ ህብረተሰብ እናቶች ሆስፒታሉ ድረስ ገብቶ እያስታመሙ እየረዱ መብላት የማይችሉትን ሾርባው ላይ እያቀረቡ በሀሳብም ከጎናቸው ሆኖ ነው ያገኘኋቸው። በእርቁም ጊዜ ልጆቹ በመሀል የምግብ አድማ አድርጎ ነበረ። ያንንም አድማ ለማስቆም እናቶች መጥቶ ልጆቻችንን ለምኖ እራታቸውንም ምሳቸውንም እንዲበሉ ወደነበረበት ሰላም እንዲመለሱ ከፍተኛ ጥረት ስላደረጉ ነው ማመስገን ያለብኝ።
ችግሩ ከተከሰተ ወዲህ እናቶች ሁለት ጊዜ አልቀሰዋል። የመጀመሪያው የተጣሉትን ለማስታረቅ፣ ሁለተኛው ደግሞ ድካማቸው ፍሬ አፍርቶ የአንድ እናት ማህፀን ያበቀለቻቸው ሁለት ልጆች ዳግም በፍቅር ሲተቃቀፉ፣
እኛ ራሱ ስናለቅስ አብረውን ያለቀሱት በጣም አብረውን አለቀሱ። እግዚአብሔር ያክብራቸው። በጣም ነው የምንወዳቸው። አክብረውናል፣ እናከብራቸዋለን።
የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታሁን ይህን ይላሉ።
በዚህ አጋጣሚ ተፈናቅለው የሄዱ ተማሪዎች በአስቸኳይ እስከ ሰኞ ድረስ መጥተው ትምህርታቸውን እንዲጀምሩ ተጀምሯል። ብዙ እንዲያልፋቸው ከሰኞ በኋላ ከቀሩ እኛ የማንቀበል መሆኑን ለመግለጽ እወዳለሁኝ። የሚያሰጋ ነገር የለም። ሌላው ይህንን አጋጣሚ ተጠቅሞ በሚያሳዝን ሁኔታ ከዚህ ከበር አካባቢ ከደሴ ከተማ ወደ ከሚሴ፣ ከከሚሴ ወደ አዲስ አበባ እየወሰዱ የፖለቲካ ትርፍ ይመስለኛል ለማግኘት ልጆቹን ሜዳ ላይ እየረጩ እንዲኮኑ ለማለት የሚሰሩ ሚዲያዎች አሉ። እነዚህ ስነ ምግባር የጎደላቸው ሚዲያዎች ለህዝብ ለሀገር ቢያስቡ በዛ አጋጣሚ መልእክት ለማስተላለፍ እፈልጋለሁኝ። በጣም የተማሩ ሰዎች የምንላቸው አሁን ትናንትና 5 ሰዓት አካባቢ ላይ ከትናንት ወዲያ እንደዚሁ 12 ሰዓት ላይ የውሸት ዜና ሲሰሩ ነበሩ አንዳንዶች። እኔ አላቅም። ሚዲያ ማለት ለመልካም ነገር ነው እና ህዝብን የሚያረጋጋ ነገር ነበር መሰራት የነበረበት። ጥግ ለጥግ እየሄዱ ልጆችን እየለቀሙ የሚወስዱ ዛሬ አሁን እንደዚሁ ተፈጥሯል። ትናንትና ወደ 43 የሚሆኑ ልጆች ቤተክርስቲያን ምናምን እንሄዱ እያሉ መኪና የሚቀበሉ ደላሎች ተፈጥሯል። አሁን ዛሬ አፈናቃይ ደላሎች። እነዚህ ወደ ህሊናቸው እንዲመለሱ እንላለን።
ዩኒቨርሲቲው በመጪው ሰኞ ተማሪዎች ጠቅልለው እንዲገቡና በትምህርት ገበታቸው እንዲገኙ ያስተላለፈ ሲሆን በጥሪው ላይ ግን ትኩረት ቢደረግ የሚል አስተያየቶች ተሰንዝረዋል።
በፍራቻ ከትምህርታቸው ወደ ቤተሰቦቻቸው የገቡ ተማሪዎች አሉ። ከመግለጫው እንደሰማችሁት እስከ ሰኞ መግባት እንዳለባቸው ነው። በእርግጥ ይሄ የተሰጠው ጊዜ በቂ ላይ ይችላል። እስከ 800 ኪሎ ሜትር ርቀት ላይ ያሉ ተማሪዎች አሉ። ዩኒቨርሲቲውም መንግስትም ይሄንን ታሳቢ አድርጎ ተማሪዎቹ ካሉበት ወደ ግቢው እንዲመለሱ እንዲደረግ እንላለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ ለጥያቄው መልስ ቀጥሎ ይቀርባል።
ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት የጎሳም ገጽታ ለማስያዝ እንደተሞከረ ታይቷል። የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ የሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ አይነት ሁከቶች እንዳይደገሙ መንግሥት ምን አይነት እርምጃዎችን ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታስ እንዴት ሊረጋገጥ ይችላል? ለእነዚህና ለሌሎችም ጥያቄዎች መልስ እንዲሰጡ የኢትዮጵያ የሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ለጥያቄው መልስ ፕሮግራም ላይ ጋብዘናል። ኮሚሽነር ዳንኤልም መልስ ሰጥተዋል። ዝግጅቱ ቀጥሎ ይቀርባል። አዘጋጅና አቅራቢዋ ትዝታ በላቸው ነች።
ቅዱስ አጥናፉ ከባህር ዳር በኢሜይል ያደረሱን ረዘም ያለ ጥያቄ አለ። እሱን አሳጥረን እናቀርባለን። የጥያቄያቸው ጭብጥ በቅርቡ በኦሮሚያ ክልል የተፈጸመውና ከ80 በላይ ሰዎች የተገደሉበት ግጭትና ጥቃቱ ሲፈጸም በኦሮሚያ ክልል ያሉ የጸጥታና ደህንነት አካላት ጥቃቱን ለመከላከል ፈቃደኛ እንዳልነበሩ፣ ጥቃቱን ለፈጸሙ ሰዎች ተባባሪ እንደነበሩ፣ ከጥቃቱ በኋላም ድርጊቱን የተከላከሉትን አስረው እንዳንገላቱ መረጃዎች ወጥተዋል ይላሉ አቶ ቅዱስ። በአጠቃላይ ድርጊቱ በመንግስት መዋቅር የተፈጸመ ነው የሚል እምነት አለ ብለዋል አቶ ቅዱስ። ስለዚህም ድርጅቶ ድርጊቱ መዋቅራዊ መሆኑን ማረጋገጥ ችሏል ወይ? እነኚህ የጸጥታ አካላት ከአጥቂዎቹ ጋር ከተባበሩ ለማለት ነው። ይህ ከሆነስ በጥቃቱ ተሳትፈዋል የተባሉ ተቋማትና ግለሰቦች ወደፊት ለህዝብ በሪፖርት መልክ ለማቅረብ ቁርጠኝነቱ እስከምን ድረስ ነው ይላሉ። ሌላ ተመሳሳይ ጥያቄ ያለን በድምጽ የመጣ ላሰማዎት እንደገና።
ከዛ መቆፋ ገላይ ሳሌ ነኝ። በሰብአዊ መብት ጥሰቱ በኩል ውስጥ ያው እንደምታውቁት በሃይማኖት መልክ እየተከናወነ ነው ያለው። ይሄንን ዋና አቀንቃኝና ይሄን እንደዚህ የሚያደርገው ማን ነው የሚባለው ነው የኔ ጥያቄ አሁን እንጂ እነዚህ ሰዎች ደግሞ ምን ሊያገኙ ነው ይሄን የሚያደርጉት? ምን ብደረግ ይሻላል? እና ምንጩስ ምን ምንድን ነው ብሎ ያስባሉ እርስዎ?
ዶክተር ዳንኤል በቀለ።
እሺ፣ አመሰግናለሁ ትዝታ። የመጀመሪያው ጥያቄ ያነሱት የጸጥታ ኃይሎች በዚህ ድርጊት ውስጥ ተሳትፈዋል ወይም ፈጻሚ ናቸው ወይም ጥቃቱን ለፈጸሙ ሰዎች ከለላ ሰጥተዋል ያሉት ነጥብ እስካሁን እኛ በምርመራችን የደረስንበት አይደለም። ግን የምርመራ ስራው ስላልተጠናቀቀ የምርመራ ስራው በሚጠናቀቅበት ጊዜ በዚህ ጉዳይ ውስጥ በቀጥታ ወይም በተዘዋዋሪ መንገድ ተሳትፎ አላቸው ወይም ነበራቸው የሚባሉ የጸጥታ ክፍል አካላት ካሉ ያንንም ለይተን ለማውጣት ምንም ወደኋላ አንልም። ነገር ግን በእውነቱ ከሆነ በተወሰነ መጠን ነገሩን እስከተከታተልነው ድረስ የተረዳሁት ነገር በዚህ በቅርብ ጊዜ በተከሰተው አደጋ ብቻ ሳይሆን በሌሎችም ተመሳሳይ የግጭት ሁኔታዎች ወቅት ሁሉ በእውነቱ ከሆነ ሁኔታውን በማረጋጋት እና ለሰዎች ጥበቃ በማድረግ ትልቅ አስተዋጽኦ ያደረገ የፌዴራል ጸጥታ አካሎች ናቸው። የፌዴራል ሰራዊትን ጨምሮ አንዳንድ ጊዜም የፌዴራል ፖሊሶችን ማለት ነው። ግን በአብዛኛው የፌዴራል መከላከያ ሰራዊት በተለይ ይህንን የመሰለ አደጋ በተከሰተበት ቦታ ላይ በሙሉ የፌዴራል መከላከያ ሰራዊት በተሰማሩበት ጊዜ ምናልባትም ሁሉንም ጊዜ ለማለት በሚቻልበት ደረጃ ሁኔታውን በማረጋጋት እና ለዜጎች ጥበቃ በማድረግ ትልቅ አስተዋጽኦ ያደረጉ የፌዴራል መከላከያ ሰራዊት አባላት ናቸው እና ይህንን መታወቅ አለበት ብዬ አምናለሁ። እንዲያውም አብዛኛው ቦታ ላይ ከህዝብ የሚቀርበው ጥያቄ የፌዴራል መከላከያ ሰራዊት አባላት ከአካባቢው እንዳይወጡም ጭምር ነው ጥያቄ እየቀረበ ያለው ለጥበቃ አላማ ሲባል ማለት ነው። ነገር ግን ጠያቂው ያሉት አንዳንድ ቦታዎች ላይ የክልል ጸጥታ አካላት ተገቢ ያልሆነ ተግባር ውስጥ በመሰማራት ወይም ጥፋት ያደረጉ ሰዎችን በመከላከል ተሳትፈዋል የሚል አቤቱታ አድምጫለሁ። ያረጋገጥነው ነገር ባይሆንም ማለት ነው በምርመራችን ይህንን የምናረጋግጥ ከሆነ ይህንንም አደባባይ ላይ በማውጣትና ጥፋተኛ የሆኑ ሰዎችም ተጠያቂነታቸው እንዲረጋገጥ በማድረግ ፈጽሞ ወደኋላ አንልም። የጥያቄው አንደኛ መልስ ይሄ ነው። ሁለተኛው ጥያቄ ያነሱትን ችግሩ ምክንያቱ ምንድን ነው የሚለውን ሰፋ ያለ ጥያቄ ሊሆን ይችላል። ግን ዋነኛ ነጥብ የመሰለኝ ችግሩ ምንድን ነው የሚባለው
ኃላፊውስ ማን ነው? ይሄን የሚያደርገው ማን ነው?
ማን ነው ይሄን የሚያደርገው? በምን ምክንያት ይፈጠራል ነው? እና በመግቢያ ላይ በጣም ባጭሩ ለመግለጽ እንደሞከርኩት በተለይ አሁን እያወራን ያለነው ከዚህ ኢትዮጵያ ውስጥ ካሉ ከአመት የተከላከላቸው ግጭት ጋር በተያያዘ የሚፈጠሩትን የሰብአዊ መብት ጥሰቶች ከሆነ እያወራን ያለ ነው። እነዚህ ግጭቶች በሙሉ የፖለቲካ ቀውስ ውጤቶች ናቸው። ይህንን ነጥብ በተለያየ አጋጣሚ በተደጋጋሚ ለማስረዳት ሞክሬያለሁ። ኢትዮጵያ ውስጥ አሁን ዘርፈ ብዙ የሆኑ አመት የተከላከሉ ግጭቶች አሉ። አንዳንድ ጊዜ የብሔር ብሔረሰብ መልክ ይኖራቸዋል። አንዳንድ ጊዜ ሃይማኖታዊ መልክ ይኖራቸዋል። አንዳንድ ጊዜ የአስተዳደር ድንበር ጋር የተያያዘ ግጭት ይሆናል። አንዳንድ ጊዜ ከማንነት ጥያቄ ጋር የተያያዘ ግጭት ይሆናል። የማንነት ማለት የብሔር ብሔረሰቦች የማንነት ጥያቄ ማለት ነው። ስለዚህ ይህንን የመሳሰሉ ገና ኢትዮጵያ ውስጥ እልባት ያላገኙ የተወሳሰቡ የፖለቲካ ጥያቄዎች አሉ። ስለዚህ አሁን አዲስ በተፈጠረው የፖለቲካ ምዕራፍ እየተከሰተ ያለው አደጋ ምንድን ነው? እነዚህ ሁሉ የፖለቲካ ጥያቄዎች ወደ ግጭት እያመሩ፣ ያ ግጭት ደግሞ ለሰው ሕይወት መጥፋት፣ ለብዙ ሰዎች መፈናቀል፣ ለንብረት መውደም ምክንያት እየሆነ ነው። ስለዚህ ዋና መፍትሄ የሚፈልገው ይህ የፖለቲካ ቀውስ ነው። ይህ የፖለቲካ ቀውስ መፍትሄ ካላገኘ ደግሞ የሰብአዊ መብት ቀውሱ በቀላሉ ሊጠፋ የሚችል አይመስለኝም።
እሺ፣ እንግዲህ ዶክተር ዳንኤል የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር፣ ቀደም ብለውም እንዳሉት ድርጅቶ ገና እየተዋቀረ ያለ ነው። ሀገሪቱ በጣም ሰፊ ናት። በዚህ በሰፊ ሀገር ውስጥ ደግሞ የሚከናወኑ በርካታ የመብት ጥሰቶች አሉ። እያጣሩ ውጤቱን እንደሚያሳውቁን ገልጸዋል። እኛም ደግሞ በተከታታይ ወደ እርስዎ እየተመለስ የተጣራውን ለሕዝብ ለማድረስ እንሞክራለን። በፌስቡክ የተላኩልንን ጥያቄዎች ላሰማዎት። ማረፊያው ካሴና ሊያነጋሽ የተባሉ አድማጮች ተመሳሳይ ጥያቄ ነው ያላቸው። በአጠቃላይ የሚፈጸሙት ጥቃቶች ኢትዮጵያ ውስጥ በጣም ከባድ ሆነው እያለ ለምሳሌ የቤተ ክህነት መቃጠል፣ የክርስቲያኖች መገደል፣ የክርስቲያን ቤቶች በእሳት መውደም ሆኖ እያለ መንግስት ሁከት ነው፣ ቀላል ግጭት ነው፣ እያጣራን ነው እያለ የሚመልሳቸው መልሶች ላይ ምን አስተያየት አሉት ነው የሚሉት።
እሺ፣ አመሰግናለሁ ትዝታ። እርግጥ ነው አሁን እነዚህ የምናወራቸው ሰብአዊ መብት ጥሰቶች በቀላሉ ሊታዩ የሚገባ አይደለም። ከፍተኛ ቁጥር ያላቸው ሰዎችን መሞት የሚመለከት በብዙ ሺዎች የሚቆጠሩ ሰዎች ከመኖሪያቸው ከአካባቢያቸው የመፈናቀል፣ ንብረታቸው የመውደም፣ የመቃጠል፣ ከፍተኛ የአካል ጉዳት መድረስን የሚመለከት እና ሰዎች ደግሞ በተለይ በማንነታቸው በእምነታቸው ምክንያት ጥቃት ሲደርስባቸው ደግሞ ከፍተኛ የሆነ የሰብአዊ መብት ጥሰት ስለሆነ በቀላል ደረጃ የሚታይ አይደለም። ጠያቂው እንደው በመንግስት በኩል የተሰጠው መግለጫ የዚህ አይነት ስሜት ሰጥቶባቸው እንደሆነ አላውቅም እንጂ በመንግስት በኩልም የተሰጡት መግለጫዎች ጉዳዩን በቀላል ደረጃ የተመለከቱት አይመስለኝም። መንግስት በጣም ያሳሰበው በጣም ያስቆጣውና ተገቢውን እርምጃ የሚወስድበት መሆኑን በተደጋጋሚ ገልጿል። ነገር ግን አሁን በተግባር ሊታይ የሚገባው ነገር ደግሞ የሚወስደው እርምጃ በተግባር መታየት መጀመር ነው። በተግባር መታየት መጀመር ማለት በተለይ የወንጀል ምርመራ ስራ እየተጠናቀቀ ተጠያቂ የሆኑ ሰዎች ተጠያቂነታቸው በሕግ ፊት መረጋገጥ መቻል አለበት ማለት ነው። ስለዚህ ማየት የምንፈልገው ነገር እኛም እንደ ሰብአዊ መብት ድርጅት በጣም አጥብቀን የምንገፋው ጉዳይ ተጠያቂነትን የማረጋገጥ ነገር ነው። ምርመራ ብቻ እና ቁጣችንና ሀዘናችንን መግለጽ ብቻ በቂ አይሆንም። የሰብአዊ መብት ጥሰት ሊቆም የሚችለው በጥፋታቸው ተጠያቂ ሊሆኑ የሚገባቸው ሰዎች በሕግ ፊት ተጠያቂነታቸው የሚረጋገጥ ከሆነ ነው። ይህንን ለማድረግ መንግስት ቁርጠኛነት ያለው መሆኑን ገልጿል። ይህንን እንግዲህ በተግባር ማየት መቻል አለብን። በሌላ በኩል ግን የወንጀል ምርመራ ስራ ጊዜ ይጠይቃል እና በተወሰነ መጠን ፖሊስ እና አቃቤ ሕግ የወንጀል ምርመራ ስራን አጣርተው ተጠያቂ የሆኑ ሰዎች በሕግ ፊት እስኪያቀርቡ ድረስ በትዕግስት መጠበቅና ማየት ያስፈልግ ይሆናል። ምክንያቱም የወንጀል ስራ በአጭር ጊዜ ውስጥ የሚጠናቀቅ አይደለም። በሌላ በኩል አልፎ አልፎ በእንደዚህ አይነት ክስተት ወቅት ብዙ ሰዎች በቁጥጥር ስር ይውላሉ እና አላግባብ የታሰረም ሰው ሁኔታ ሊከሰት ይችላል። አንዱ ሌላው ክትትል የምናደርግበት ጉዳይ በእኛ በኩል አላግባብ የታሰሩ ሰዎች ሁኔታ መኖር አለመኖርን ነው። በርካታ ሰዎችም አሁን መለቀቃቸውን አረጋግጠናል። ከዚህ ጉዳይ ጋር በተያያዘ በመጀመሪያ ላይ በቁጥጥር ስር ውለው የነበሩ በመቶዎች የሚቆጠሩ ሰዎች ናቸው። ከዛ በኋላ ግን በነበሩት ተከታታይ ቀኖች በርካታ ሰዎች የተለቀቁ መሆናቸውንም እናውቃለን። ስለዚህ ተጠያቂነትን ማረጋገጥ በጣም አስፈላጊ ስራ ነው። በመንግስት በኩልም በተግባር ሊታይ የሚገባው እርምጃ እሱ ነው ብዬ አምናለሁ።
እሺ አቶ ዳንኤል እኔ ተከታይ ጥያቄ አለ። አሁን እንደው በቅርቡ ሀረር ምስራቅ አረቄ ውስጥ የተከሰተው ቤተክርስቲያንን ማውደም እና የክርስቲያኖችን ቤት የማቃጠል ሁኔታ አለ። እንደዚህ አይነቶቹ በወረዳ ደረጃ ወይንም በቀበሌ ደረጃ ወርዶ ይሄንን የሚከታተል ኃይል አለ? ይሄንን የሚፈጽሙ ሰዎች ሁለተኛ ይሄ እንዳይደገም ቁጥጥር ስር እንዲውሉ የሚያደርግ መዋቅር አለ ከፌደራሉ ጋር የተያያዘ?
አሁን እንደገለጽሽው ቤተክርስቲያንም መስጊዶችም ጥቃት ደርሶባቸዋል። የተለያየ ሀገሪቱ ክፍሎች ውስጥ ሰዎች በሃይማኖታቸው ምክንያት ጥቃት ደርሶባቸዋል። የተለያየ ሀገራችን ክፍሎች ውስጥ የዚህ አይነት ጥቃት አንዴ ሳይሆን በተደጋጋሚ ደርሷል። በኢትዮጵያ ውስጥ ባለው አሁን የመንግስት አወቃቀር መሰረት በየአካባቢው የሚፈጸሙ ወንጀሎች በመጀመሪያ ደረጃ የሚጣሩትና የሚመረመሩት በክልሉ የፍትህ አስተዳደር አካላት ነው። ይህም ማለት የክልሉን ፖሊስ፣ የክልሉን አቃቤ ሕግ ይጨምራል ማለት ነው። ስለዚህ በወረዳም በቀበሌም ደረጃ ቢሆን የመንግስት መዋቅር አለ፣ የፖሊስ መዋቅር አለ። እርግጥ የፖሊስ መዋቅር እስከ ቀበሌ ደረጃ ድረስ አለ ለማለት ሳይሆን ግን በየክልሉ የተለያዩ አይነት የጸጥታ መዋቅሮች አሉ፣ የተለያዩ አይነት የመንግስት ያስተዳደር መዋቅሮች አሉ። በእነዚህ ሁሉ መዋቅሮች በየአካባቢው የሚፈጸሙ ማናቸውም አይነት ወንጀሎች መጣራት አለባቸው። አንዳንድ ወንጀሎች ደግሞ እንደ ወንጀሉ ጠባይ የክልል ጉዳይ ብቻ ሳይሆን የፌዴራል ወንጀል ነው ወይም ደግሞ በፌዴራል መንግስት ስልጣን ስር ተጣርቶ ሊከሰስ የሚገባ ወንጀል ነው ሲባል ደግሞ የፌዴራል ፍትህ አስተዳደር አካላት ከክልል ፍትህ አስተዳደራት ጋር አብረው በመሆን ያጣራሉ፣ ክስ ያቀርባሉ። በዚህ መሰረት ይሰራል። ነገር ግን ትንሽ ችግር የሚሆነው ምንድን ነው እንደሚመስለኝ እንደ ሌሎች ማናቸውም የመንግስት አካላት በወንጀል ፍትህ አስተዳደር ዘርፍም ያለው አቅም ውስን ነው። ይህ የአቅም ውስንነት በሚገባው መጠን ተቋሞቹ ሲሰሩ ለማየት እንዳንችል ያደርገናል። ይሄ በአጠቃላይ በሀገራችን ውስጥ ያለ የተቋሞች የአቅም ውስንነት እና ገና ተቋሞች ጠንካራ ካለመሆናቸው ጋር የተያያዘ ችግር አለ። ይህ ማለት ግን በተለይ ይህን ለመሰለ ከባድ የወንጀል ጉዳዮች ላይ ምክንያት ሊሆን ይገባል ለማለት አይደለም፣ ግን አውዱን ለማስቀመጥ ነው። በዚህ ምዕራፍ ውስጥ ነው ችግሩ እየተከሰተ ያለው ለማለት ነው።
እንደው ተከታይ ጥያቄ ያለኝ የአድማጭም ጥያቄ ነው። ይሄ ጥያቄ እነኚህ ወንጀሎች ከተከሰቱ በኋላ እንግዲህ እነኚህን ወንጀሎች የሚፈጽሙ ሰዎችን ወደ ፍርድ ማቅረብ በጣም ውስብስብና ከባድ የሆነ ይመስላል ከሚሰጡን መልስ። ነገር ግን ተመሳሳይ ግጭቶች እንዳይከሰቱ አስቀድመው በመከላከል ረገድ የእርሶ መስሪያ ቤት ወይንም ሌሎች ተቋማት የሚያደርጉት ምንድን ነው? ሰሞኑን ለምሳሌ በእኛ መገናኛ ብዙሃን የሃይማኖት አባቶች የሚያስተላልፉትን ጥሪ እያስተናገድን ነው። የመንግስትም የፓርቲዎች ስብሰባ ተካሂዷል። ነገር ግን በማህበረሰብ ደረጃ እንዲህ አይነት ግጭቶች እንደገና እንዳይከሰቱ ህዝቡ የሚያደርገው የእርሶ መስሪያ ቤት የሚያግዘው ምን እርምጃ አለ?
አዎ፣ በርካታ ስራዎች አሉ። ትዝታ፣ በእኛም ኮሚሽን በሌሎችም አግባብነት ያላቸው መንግስት ፌዴራልም ሆነ ክልል መስሪያ ቤቶች፣ በሰላም ሚኒስቴር፣ በጸጥታ ክፍሎች ብዙ የሚደረጉ ጥረቶች አሉ። አሁን በቅርቡ ለምሳሌ የተጠናቀቀውን የሲዳማ ህዝበ ውሳኔን ማንሳት ይቻላል። ለምሳሌ በሲዳማ ህዝበ ውሳኔ ብዙ ድርጅቶች የእኛንም ሰብአዊ መብት ኮሚሽንም ጀምሮ ካለፈው ሁኔታ በመነሳት አሁንም ደግሞ ዳግመኛ ግጭት እንዳይከሰት ከክልሉ መስተዳድሮች ጋራ ከሚመለከታቸው ሁሉም የክልልም የዞንም መስተዳድሮች የወረዳም ጭምር ጋራ ተቀራርቦ በመስራት ምልክቶችን አስቀድሞ በማውጣት ግጭት ሊያስወግዱ የሚችሉ እርምጃዎችን በመውሰድ ብዙ ጥረት ይደረጋል፣ ብዙ ስራም ይሰራል። ግን ያው ብዙ ጊዜ ነው የሚታወቀውና የሚታየው ይሄንንም ሁሉ አልፎ ግጭቱ ሲከሰት ግጭቱ ብቻ ስለሆነ የሚነገረውና የሚታወቀው ያ የሚሰራው ስራ ብዙ ላይ ይታወቅ ይችል ይሆናል እንጂ የተለያዩ መንግስታዊም ሆኑ መንግስታዊ ያልሆኑ መስሪያ ቤቶችና ድርጅቶችም ጭምር እነዚህ ሲቪል ማህበረሰባትንም ጨምሮ ማለት ነው ግጭት ለማስወገድ ወይም ግጭትን ለመቀነስ ወይም ግጭት ከተፈጠረ በኋላ ውጤቱን ለመቀነስ የሚደረግ እጅግ በጣም ብዙ ሰፊ ፕሮግራም፣ ብዙ ሰፊ ስራ፣ ብዙ ሰፊ ጥረት አለ። ይህም ሆኖ ግን ግጭትን ሙሉ ለሙሉ ለማስወገድ ለመቆጣጠር ሳይቻል እየቀረ በተደጋጋሚ አስደንጋጭ፣ አሳዛኝ፣ ከባድ አደጋዎች ሲደርሱ እንመለከታለን። ተስፋ የሚደረገው ነገር እንግዲህ ቅድም እንደገለጽኩት በተለይ የግጭቶቹ የስር ምክንያት እየተፈታ ሲሄድ ግጭቱ እየቀነሰ ሊመጣ ይችላል የሚል እምነት ነው ያለው።
የግጭቶቹ የስር ምክንያቶችን ፖለቲካዊ ነው ብለዋል። እንዴት ሊፈታ እንደሚችል ከማጠናቀቃችን በፊት እንዲጠቁሙልን እጠይቃለሁ።
ለዚህ ጥያቄና ለሌሎችም ተከታታይና ሰፋ ያሉ ጥያቄዎች መልሶችን የያዘ ቀጣዩ ክፍል ከነገ በስቲያ ሰኞ ምሽት ይቀርባል። ትዝታንና ኮሚሽነር ዳንኤል በቀለን አመሰግናለሁ። ክቡራትና ክቡራን ዝግጅታችን ወደ መጠናቀቁ ነው። የከትናንት በስቲያው ረቡዕ በተካሄደውና የቅድሚያ ውጤቱ ዛሬ በተገለጸው የሲዳማ ውሳኔ ሕዝብ ውጤት ላይ የተለያዩ ክልሎች አስተዳደሮች መልእክቶችን እያስተላለፉ ናቸው። በነገው ምሽት ስርጭታችን ጠቅለል ያለ ዘገባ ይዘን እንመለሳለን። ሌሎችን ሰፋ ያሉ ዝግጅቶችና ቅንብሮች ይኖሩናል። ክቡራትና ክቡራን ዝግጅታችን ለዛሬ ተጠናቀቀ።
ያስተናግድናችሁ ቆንጂት ታዬና
እኔም ሶሎሞን አባተ፣ የፕሮግራሙ መሪ ንጉሡ ታምሬ፣ እንደዚሁም ቴክኒሻኑ ኒክ ኢቫኖቭ፣ ዋና አዘጋጇ ትዝታ በላቸው፣ አብራችሁን ስለቆያችሁ ከልብ እያመሰገንን
ነገ እሁድ በተመሳሳይ ጊዜ ከምሽቱ በሶስት ሰዓት ቀጠሯችሁ ከእኛ ጋር ይሁን። በደህና አደሩ።
ጤና ይስጥልን።